Ik ben met moeder, zij hond, de toetaal. حسن نمیشم نشو به دوسی شر بچا و سیور یاله آنجا چاگار اکسات نیاده نال ابی باسته ویرا نمان از کردمی رو چای گوی بیرو በበዙነገር እንታወቃለን ኑሮ ልንገፋ እንጭነቃለን በስጋ በነፍስ እንባክናለን አርፎ መቀመጥ አንተም ማስመስማት ገና አሁን ተረዳን ሰንዱ ምታደድን እግርስር መሆን ግሩም ነው አለን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ እግርስር መሆን ግሩም ነው አለን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ ሲሰሙ ይደስ እንደሚል ጌታችን ያውራበት ብንሰጥ እጃችን ምንም አያረጋ እንደ መስማታችን የእኛ ብቻ ይሰማ እያሩ መለፍ ለፍ መስማትን ያግድ ተናግሯን ማርፍ በግስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ በግስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ ልቅ መዝሙርም ሳይሆን ግሱ ሳይማር ራሱን የሚሾም ከሹመቱ ሲሻር ብቻውን ሲወርድ ያለ አንዳቻ ጋር ለክሳትን ያገኛል አቢባስተ ወይሮ ለማር አስቀድም ሩጫ ይጎይ በሉ እግርስር መሆን ግሩም ነው አለን መማር መልካም ነው የማይጠፋ እድል ነው ጌታ ሆይ እግርስር መሆን ግሩም ነው አለን መማር መልካም ነው
ሰላም ሰላም ቅዱሳን እንኳን ደህና መጣችሁ።
ሰላም ሰላም ወንድም እስራኤል ሰላም ይብዛ።
ያ እግዚአብሔር ይመስገን። ሁላችሁም እንኳን ደህና መጣችሁ። ለኤቤኔዘር ቤተክርስቲያን ከቅርብም ከሩቅም ጆይን ያደረጋችሁን ዛሬ እግዚአብሔር ይባርካችሁ። አዎ መዝሙር ላይ ሲሰሙ እንደነበረ የእግዚአብሔር ቃልን መስማት ትልቅ እድል ነው፣ መልካም የማይጠፋ እድል ነው። እግዚአብሔር ይመስገን። ዛሬ ከዚህ ማዕድ ልትቋደሱ የመጣችሁ በሙሉ ይህ የማይጠፋ እድል ስለሆነ ጌታን እንባርካለን። እስቲ አሁን ወደ ፕሮግራሙ ቀጥታ እንሄዳለን። ለተወሰነ ደቂቃ ጊዜያችንን ለጌታ አሳልፈን እንሰጣለን በጸሎት። ታችን አበባ ተመራናለች። ታችን አበባ ኦንላይን ካለሽ በጸሎት እንድትመሪን ወዳንቺ ሪፈር አድርጋለሁ።
እግዚአብሔር ስም የተመሰገነ ይሁን። እንዴት ዋላችሁ ቅዱሳን?
እግዚአብሔር ይመስገን።
ድምጽ እንደሚሰማም ቼክ ያረኩ ነው። ሰላም ናችሁ?
ሰላም
ነው። እንግዲህ እግዚአብሔር ይባርካችሁላችሁ። የጊዜ መስዋዕት ነው በልቤ መጣው። የጊዜ መስዋዕት ልናቀርብ በእግዚአብሔር ፊት ስላለን ከብዙዎቻችን እንግዲህ ከስራ ካስቸጋሪ ሁኔታ የእግዚአብሔርን ቃል ለመስማት እዚህ ተሰብስበናል። ስለዚህ ጊዜያችንን በትክክል በአግባቡ የከፈልነውን ዋጋ እንግዲህ በአግባቡ እንድንጠቀም እግዚአብሔር እንዲረዳ ነው የምንጸልየው። በቃ የከፈልኩትን ዋጋ ከፍያለሁ፣ ጊዜ መስዋዕት አድርጌ ለልጆች የምሰጠውን፣ ለባሌ የምሰጠው፣ ለተለያየ ነገር የምናደርገውን ጊዜ የእግዚአብሔርን ቃል ብሰማ ብማር ይጠቅመኛል ብለን ነው አሁን እዚህ ያለ ነው። እና እስቲ እግዚአብሔር ደግሞ የልባችንን ደጅ ለቃሉ እንዲከፍት ነው የምንጸልየው። በቃ የልባችንን ደጆች ለቃሉ ይክፈትልን። እስኪ ያልሰማ ነው እስከ ዛሬ ዋው ጌታ ወይ ቃልህ እንዴት ይገርማል እንድንል፣ እንዴት ይደንቃል ቃልህ። ሁሌ አዲስ አይደል የሚለው መጽሐፍ ቅዱስ የእግዚአብሔር ቃል። ማን ነው እስኪ እግዚአብሔርን ቃል አጥንቶ ጨርሶ የተመረቀ? ማንም የለም። ስለዚህ ሁሌ እንደ ተማሪዎች በእግሩ ስር ስላለን ይሄ ድል ስለተሰጠን
አሜን።
ብለን እንጸልያለን። ሃሌሉያ! እግዚአብሔር ይሰማናል። አጭር ደቂቃ ነው የምንጸልየው። በኢየሱስ ክርስቶስ ስም ደግሞ እግዚአብሔርም ይሰማናል፣ ይህም ደግሞ በእኛ ህይወት ይሆናል። አሜን
አሜን።
እንጸልያለን። እስኪ ሁላችንም መጀመሪያ እስኪ በአንድ ላይ እግዚአብሔር ስለረዳን፣ ስለዛሬው ቀን ስለደረስን፣ እግዚአብሔር ብዙዎቻችንን በመልካም ስለጠበቀ፣ ስለ ሁሉ አመስግነን፣ ከዛ ደግሞ ስለ ቃል አመስግነን ወደ አገልጋይ እንሄዳለን ማለት ነው። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ዛሬ ህዝብ ከየተለያየ አቅጣጫ ቃልህን ለመስማት የመጣው ህዝብ በኢየሱስ ክርስቶስ ስም ጌታ ሆይ አንተ ፈቅደህ መኖር ስለቻለን፣ አንተ ፈቅደህ እስትንፋሳችን በእኛ ስለኖረ እናመሰግንሃለን። እግዚአብሔር ሆይ ማናችንም ራሳችንን በበጎነት አናውቀውም። በጎ የሆንከው መልካም የሆንከው ኢየሱስ አንተን እናውቃለን። አንተ እንዳኖርከን ቀናችን ምስክር ነው። አንተ እግዚአብሔር እንደረዳህን ዛሬያችን ምስክር ነው። በኢየሱስ ስም ደግሞ ያንተን መልካምነት ለመናገር የእኛ መኖር በቂ ነው። በኢየሱስ ስም ያንተ መልካም መልካም ሲባል እኛን ማኖር መፍቀድህ እግዚአብሔር ሆይ፣ እኛን መታገስ፣ እኛን መቻለ፣ ህዝብህን መቻለ እግዚአብሔር ሆይ፣ እንዴት አይነት መልካም አባት እንደሆንክ እኛ ምስክሮች ነን እግዚአብሔር ሆይ በኢየሱስ ስም። አሁን ደግሞ ጌታ ኢየሱስ ሆይ በኢየሱስ ክርስቶስ ስም በዚህ የተሰበሰበው ህዝብ ጌታ ሆይ ግድ ይልሃል። ምንም እንኳን እግዚአብሔር ሆይ ህዝቡ የፈለገውን ፈልጎ ቢመጣ እግዚአብሔር ሆይ እንዲሁ ህዝብህን አትበትንም። የሚመግብ እግዚአብሔር ሆይ መጋቢ ነ ደግ መጋቢ፣ ቸር መጋቢ እግዚአብሔር ሆይ ሩሩ መጋቢ፣ በእውነት ሲሰጥ ያለ ስስት የሚሰጥ እግዚአብሔር ሆይ፣ ሲያስተምር ያለ ምንም ትምክት የሚያስተምረን መንፈስ የተባረከ ነውና ስም ይባረክልን እግዚአብሔር ሆይ። እንዳንተ አይነት መሪ፣ እንዳንተ አይነት አስተማሪ፣ እንዳንተ አይነት ወዳጅ፣ እንዳንተ አይነት ጓደኛ፣ አባት፣ እናት ለፍጥረት ማንም ስለሌለ እግዚአብሔር ሆይ ዛሬ እንደገና ደግሞ በእግሮች ስር እንደ ህፃን እንሆናለን። በእግሮች ስር እንዳላዋቂ እንሆናለን። ራሳችንን ሀምብል እናደርጋለን ከቃል በታች እግዚአብሔር ሆይ አንተ መምህር ከሆንክ እውቀትን ከአንተ የሚቀዳ ሰው አይፈላሰፍም። ቁጭ ብሎ እንደሚያውቅ አያውቅም። በእግርህ ስር አስተማሪ ከሆንክ እንደ ተማሪ አለማወቁን እያወቀ የሚማሩ ሰዎች እንድታደርገን በኢየሱስ ስም እንጸልያለን። እግዚአብሔር አባታችን ሆይ ዛሬ ደህንነታችንን የተመለከተ እግዚአብሔር ሆይ እየተማርን ስላለው ያላወቅነውን ጌታ ሆይ ደህንነታችን እንዴት መፈጸም እንደሚገባን እግዚአብሔር ሆይ የተሰጠንን መደህንነት እንዴት መጠበቅ እንደሚገባን እንዴት ልንኖርበት እንደሚገባ ቃል ሊያስተምረን ነውና እናመሰግንሃለን። እግዚአብሔር ሆይ ይህንን አስቦ እኛን አይቶ ስለተጻፈው ቃል ለሁሉ ነገር እግዚአብሔር ሆይ መርህ እንዲሆነ ለተጻፈው ቃልህ እግዚአብሔር ሆይ ተባረክ። ህግ ስላለ በቤት ላይ የሚያኖር ህግ ስላለ መርህን ህዝብ እንዳንሆንም እግዚአብሔር ሆይ በአግባብ መኖር እንድንችል ይህ ቃል ስለሚያስተምረን እናመሰግናለን።
አሜን።
እግዚአብሔር አባታችን ሆይ ዛሬ እያንዳንዳችን ልብ ስለምትከፍት፣ ዛሬ እያንዳንዳችን መንፈስ ለቃል እንደ ሊዲያ ክፍት ስለምታደርገው እንደም እንድንረዳ ዋው ብለን እንድንደነቅ የቃሉ መገለጥ እንዳገኘን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህ የቃል መገለጥ ያገኘን እንደዚህ ተብሎ የተጻፈው ለካስ እንዲህ ነው፣ ይግረመን ቃልህ ይግረመን፣ እንደምናውቀው ሳይሆን እየተደነቅን እንማቃለን። በኢየሱስ ክርስቶስ እግዚአብሔር አብ ባሪያህንም እንድትረዳ እንዴት እንደሚያስተምር መንፈስ ሊድ እንዲያደርገው ወርድ እንድታስቀምጥ እሱ ኢቭን ከተዘጋጀው በላይ እግዚአብሔር መንፈስ ቅዱስ ለእኛ ይጠቅማል ያልከው ጌታ አባቴ ሆይ አሁን እንኳን የሰውን ሀሳብና ልብ አሁንም እግዚአብሔር ፈጽመ እየጨመርክ እንኳን ታስተምራለን። ከተዘጋጀው በላይ እግዚአብሔር ሆይ አንደበቱን በእሳት እንድትነካ በኢየሱስ ስም እንጸልያለን።
አሜን።
ብዙ ትውልዶችን ብዙ ህዝብን እንደኛ አይነቶችን እንዲቀርጽ በኢየሱስ ክርስቶስ በአንደበቱ ላይ እሳት የተቀመጠ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም ዘመኑን ሁሉ ያገለገለ አባታችን እግዚአብሔር ሆይ በኢየሱስ ስም ዛሬም ይሄንን ባሪያ እንድትረዳ እንጸልያለን። እግዚአብሔር የዘላለም አምላክ ሆይ እያንዳንዳችንን በዚህ ድንገት እንኳን ወደዚህ ውስጥ ተጋብዞ የገባ ድንገት እንኳን አንተን የማያውቅ ነፍስ ቢሆን በጌታ የወላወለ ነፍስም እንኳን ቢሆን በተለያየ አይነት ሲትዌሽን የመጣ ዛሬ የቃሉ እሳት እንዲያገኘው እንጸልያለን። ዛሬ የቃልህ እሳት ህዝብህን እንዲያገኝ እንጸልያለን። ቃልህ እግዚአብሔር ወይ መዶሻ ነው፣ ያስተካክላል፣ ያቀናል። እግዚአብሔር ወይ ጠርቦ ያሳምራል። ስለዚህ እግዚአብሔር በተለያየ አይነት ሁኔታ ወደዚህ ውስጥ የገባ አጋጣሚ አይደለም፣ ፈልገው ስለመጣ እናመሰግናለን።
አሜን።
በሰው ፍቃድና በሰው ዓላማ ወደዚህ ላይ ስላልሆንን እግዚአብሔር ሆይ ክብሩን ሁሉ አንተ ውሰድ፣ እናመሰግናለን በኢየሱስ ክርስቶስ ስም።
አሜን
አሜን
አሜን። እስኪ ትንሽ ደቂቃ ራሳችሁን እናንተም ለትንሽ ደቂቃ እስኪ ተረጋጉና መንፈስ ቅዱስን አነጋግሩትና ከዛ በኋላ ወደ ፕሮግራማችን እንሄዳለን። ሃሌሉያ ሃሌሉያ። ኢየሱስ ስም ይባረክ፣ ስም ይባረክ። መንፈስ ቅዱስ ሃሌሉያ
ሃሌሉያ።
እስኪ መንፈሲ ሬድ ነው ወላችሁ? ራማንቶ ባዲያ ነው።
ሃሌሉያ። እግዚአብሔር መንፈስ
ሬማንቶ ባዲያ ሃሌሉያ። ኢየሱስ በእሱ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለው። የሰላሜ ምንጭ አንተ ነህ፣ በትጋና የኩያ የለህ። የደስታዬ ምንጭ አንተ ነህ፣ በትጋና የኩያ የለህ። ማልህ እወደዋለሁ ድምፅህን እወደዋለሁ ቃልህን እወደዋለሁ ድምፅህን እወደዋለሁ። ሃሌሉያ ሃሌሉያ። እግዚአብሔር ስሜ የተባረከ ይሁን። እግዚአብሔር ወይ ስሜ የተባረከ ይሁን። እያንዳንዳችን ልብና መንፈስ ስላዘጋጀ እግዚአብሔር ወይ ለቃል ስላዘጋጀ እግዚአብሔር ወይ ስም የተባረከ ይሁን በኢየሱስ ክርስቶስ ስም። አሜን
አሜን
አሜን።
እግዚአብሔር ስም የተባረከ ይሁን። ጌታ ይባርክሽ አብዬ። ያ እንግዲህ አሁን ወደ ቃሉ በቀጥታ እንሄዳለን። ወንጌላዊ ያሬድ ወንድማችን መካከላችን አለ ዛሬም እንደተለመደው። እንግዲህ እየተያየን የጌታን ቃል ሼር እንድንደራረግ ሁላችሁም በተቻለ መጠን ማይክሮፎናችሁን ኦን ኦፍ አርጉ፣ ካሜራችሁን ግን ኦን አርጋችሁ እንከታተላለን የጌታን ቃል። ባለንበት ቦታ ሁሉ ቁጭ ብለን ተረጋግተን ማስታወሻ የያዝ የጌታን ቃል እንሰማለን። ጌታ ይረዳናል። ወንጌላዊ ያሬድ መስመር ላይ ካለ ጆይን አርገን። እንጠብቃለን እየተስተካከለ ስለሆነ። አሁን ይሰማል?
ኦኬ ኦኬ። ይሰማል አሁን?
ያ አሁን ይሰማል።
በጣም ጥሩ። እንደምን ሰነበታችሁ የትሮንዳሂም ወገኖቼ? እንዴት አላችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግናለሁ የእግዚአብሔርን ቃል ለመማር መንፈሱን ለመካፈል ጓጉታችሁ ናፍቃችሁ ጠብቃችሁ ወደዚህ ስለመጣችሁ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ከመጀመሪያው ጀምሮ ነው የነበርኩት። የእህታችንንም ጸሎት ተካፍያለሁ፣ ዝማሬውንም። እግዚአብሔር ይባርክሽ እህቴ። አሁን ቀጥታ ወደ መልእክታችን እንሄዳለን። ከዛ በፊት ግን አጭር ጸሎት እንድንጸልይ ሁላችሁን መጠይቃችኋለሁ። እንጸልያለን። ሃሌሉያ 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 ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። አምላካችንና አባታችን ቅዱስ እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አቤቱ ቅድም እህታችን እንዳለችው የጊዜ መስዋዕታችንን ወደ አንተ ይዘን እንመጣለን። ጌታ ሆይ አሁን የምናሳልፍበት ስላጣን አይደለም በዚህ የተሰበሰብነው ወገኖቼ ከተለያየ ስፍራ ወደዚህ የገቡት አንተን ፈልገው ነውና፣ አቤቱ ተገኝላቸው። አንተን ተጠምተው አንተን ተርበው ነውና፣ እግዚአብሔር ሆይ ቃልህን መግባቸው፣ መንፈስህን አጠጣቸው። የዘላለም አምላክ ጌታ እግዚአብሔር ሆይ የሚኖረንን ጊዜ በመገኘትህ እንድትባርክ ቃልህ እንደ ጠል እንደ ዝናብ እንዲፈስ ደግሞም ወደኛ መጥቶ አስተሳሰባችንና የኑሮ ዘይቤያችንን እንዲለውጥ እንዲቃኝ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ይሄ ድካም ፍሬ የሚያፈራ እንዲሆን በህቶቼ በወንድሞቼ ህይወት ኑሮ አገልግሎት አስተሳሰብ ንግግር ትዳር ስራ ሁሉ ውስጥ ጌታ ሆይ የዚህ ትምህርት ነጸብራቅ እንዲታይ በኢየሱስ ክርስቶስ መጸለያለሁ። ቃልህን ግለጥልን አስተምረን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችሁን ሁለተኛ ጴጥሮስ ምዕራፍ 1 ላይ ታወጡና ዛሬ የምናነበው ቁጥር 4ን ይሆናል። ቁጥር 4ን ነው የምናነበው። በሱ ላይ ነው ምንነጋገረው። እንግዲህ እንዳያችሁት አንድ ቁጥር ነው ያያየን ያለ ነው። የመጀመሪያ ቀን ቁጥር 1ን አየን። ቀጥለን ቁጥር 2 እና 3 አንድ ላይ ተጣበቁ ናቸው። የድሮ መጽሐፍ ቅዱስ ላይ እንደምታዩት እንደ አንድ ቁጥር ሆነው ነው የቀረቡት። እነሱን አየን። ዛሬ ደግሞ ቁጥር 4 እና ያለን ዛሬ ይሄንን በማየት አንድ የክፍሉን አንጓ ወይም አንድ የክፍሉን ሐሳብ እንቋጫለን። ያ ምንድነው? ለሚቀጥለው ሊለን ላለው ጴጥሮስ ሊለን ላለው ነገር የሚያንደረድረንን ሐሳብ ነው ያየን ያለነው። እኔና እናንተ መሆን ያለብንን ማድረግ ያለብንን መስራት ያለብንን ነገር ከማወቃችን በፊት እግዚአብሔር ምንድነው የሰራልን? ምንድነው ያደረገልን? ምንድነው የሰጠን የሚለውን ማወቅ የግድ ይላል። ክርስትና ከስራ አይጀምርም፣ ከእምነት ነው የሚጀምረው። ነገር ግን ስራ ይከተለዋል። ሁለት ነገሮች አሉ ወሳኝ የሆኑ፣ እምነትና ስራ። የክርስትና ዋና ሐሳብ በአንድ ቃል ጠቅለን ብናስቀምጠው በሁለት ቃል ጠቅለን ብናስቀምጠው እነዚህ ሁለቱ ናቸው፣ እምነትና ስራ ናቸው። ነገር ግን እምነትና ስራ ሁለቱም ካልተጠነቀቅን የሞት አደጋ ሊገጥማቸው ይችላል። መጽሐፍ ቅዱስ ምን ይለናል? ከእምነት በፊት የሚመጣ ስራ የሞተ ነው። ዕብራውያን ምዕራፍ 9 ላይ ሄዳችሁ ብታዩ ቁጥር 14 አካባቢ ይመስለኛል የሞተ ስራ ብሎ ይጠራዋል። ስራ ሊሞት የሚችለው ከምን በፊት ሲመጣ ነው? ከእምነት በፊት ሲመጣ ነው። እምነትም ደግሞ የሞት አደጋ ሊገጥመው ይችላል። ስራ የማይከተለው እምነት ሁሉ፣ በስራ የማይገለጥ እምነት ሁሉ የሞተ ነው። ያዕቆብ ምዕራፍ 2 ላይ ሄዳችሁ ማየት ትችላላችሁ። እንዲያውም ሁለቱ እንደ ነፍስና ስጋ ናቸው። አንዳቸው ከሞቱ አንደኛው የለም፣ አንደኛውም አይታይም። እምነት ነፍስ ነው፣ ስራ ስጋ ነው። እንደ ስጋና ነፍስ ናቸው፣ አንድ ላይ መሆን አለባቸው። አለዛ ግን ሞት ይከሰታል። ሞት በሚከሰትበት ጊዜ ስጋ ያለ ነፍስ መኖር አይችልም፣ ይበሰብሳል። ነፍስም ደግሞ ያለ ስጋ መገለጥ አትችልም፣ አትታይም። ስለዚህ ስራችን የሞተ የበሰበሰ ይሆናል፣ እምነታችንም ደግሞ የማይታይ ዝም ብሎ ወሬ ይሆናል፣ ነፋስ ይሆናል። ስለዚህ እነዚህ ሁለቱ ጊዜያቸውን ጠብቀው መምጣት አለባቸው። መጀመሪያ መምጣት ያለበት እምነት ነው። ቀጥሎ መከተል ያለበት ስራ ነው። አንዳንድ ሰዎች የያዕቆብን መልእክትና የጳውሎስን መልእክት በጣም የሚጣረሱ የማይገናኙ እና ሁለት ጽንፍ ላይ ያሉ አድርገው ያስባሉ። ልክ ጳውሎስ ስለ እምነት ብቻ እንደሰበከ ያዕቆብ ደግሞ ስለ ስራ ብቻ እንደሰበከ አድርገው ያስባሉ። በጣም የተሳሳተ አመለካከት ነው። ምክንያቱም ሁለቱም የሚሉት አንድ ነገር ነው። ለምሳሌ ጋላትያ ምዕራፍ 5 ላይ ሄዳችሁ ብትመለከቱ ጳውሎስ ምንድነው ያለው? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ይጠቅማል እንጂ መገረዝ ቢሆን አለ መገረዝ አይጠቅምም ብሎ አለ። እዚህ ጋር ልብበሉ፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት አለ። ጳውሎስ የሰበከው እምነት ዝም ብሎ አመኛለሁ አይነት ወሬ ሳይሆን በክርስቶስ ሆኖ በፍቅር የሚሰራ እምነት ነው የሰበከው። ልክ እንደዚሁ ያዕቆብም ደግሞ በስራ የማይገለጥ እምነት የሞተ ነው ነው ያለው። አንድ አይነት ነገር ነው የተናገሩት። ሁለቱም የተናገሩት ስለሚሰራ እምነት ነው። ስለዚህ እውነተኛ እምነት፣ ሕያው እምነት የሚሰራ እምነት ነው። ነገር ግን እዚህ ጋር ማየት ያለብን ጴጥሮስ መጀመሪያ የሚነግረን በአራቱ ቁጥሮች ውስጥ እምነትን የሚፈጥር ነገር ነው የሚነግረን። ከዛ ከአምስት ጀምሮ ነው ስራን የሚፈጥር ነገር የሚነግረን። ምን ማለት ነው? እምነት ማለት የኛ ድርጊት ሳይሆን፣ የኛ ስራ ሳይሆን፣ የኛ ጥረት ሳይሆን፣ የኛ ተግባር ሳይሆን፣ እምነት ማለት እግዚአብሔር የሰራውና የፈጸመው በክርስቶስ ኢየሱስ ያከናወነው ለኛም ደግሞ በቃሉ አማካይነት የቀረበልንን እውነት ማመንና መቀበል ማለት ነው። መረዳት ማለት ነው። መገንዘብ፣ ማወቅ እና መቀበል ነው እምነት ማለት። ከዚያ ስንነሳ ያ እግዚአብሔር በክርስቶስ ኢየሱስ ለኛ የሰራው ስራ ለኛም የሰጠን ስጦታ እኛ ውስጥ እንዲሁ ዝም ብሎ የሚቀመጥ ሳይሆን የሚሰራ ነው የሚሆነው። ስለዚህ እኛ ካመንን በኋላ ለስራ ስንነሳ በእኛ ውስጥ የሚሰራው ክርስቶስ ነው እንጂ እኛ አይደለንም። በእኛ ውስጥ የሚሰራው ጸጋው ነው እንጂ እኛ አይደለንም። ስለዚህ አስቀድሞም በክርስቶስ በሞቱና በትንሣኤው ስራችንን የሰራልን እግዚአብሔር፣ አሁንም ደግሞ ካመንን በኋላ በእኛ ውስጥ በክርስቶስ ኢየሱስ አድሮ በመንፈሱ የሚሰራው እግዚአብሔር ይሆናል ማለት ነው። ያን ጊዜ ሰሪው እግዚአብሔር ብቻ ይሆናል። ስራውም እግዚአብሔርን የሚያህል ትልቅና ግዙፍ ይሆናል። እግዚአብሔር የተመሰገነ ይሁን። አንዱን ውጪ ሆኖ ስለኛ ሰራልን፣ ሌላውን ደግሞ እኛ ውስጥ ሆኖ በእኛ ይሰራብናል። ይሄ በጣም አስደናቂ እውነት ነው። በመስቀል ላይ ለኛ ሰራልን፣ በእኛ ውስጥ አድሮ ደግሞ ይሰራብናል። ስለዚህ ዛሬ የምንመለከተው እግዚአብሔር በክርስቶስ ኢየሱስ የሰራልንና የሰጠንን ስጦታ ነው። የእርሱን በጎነት ነው የምናየው። አይሰማም?
ይሰማል።
ኦኬ። አይሰማም የሚል የተጻፈ ስላየሁ ነው። ኦኬ። እሺ። መልካም። እናንብበው ቁጥር 4። ከዛ በፊት ግን ወደ ኋላ ሄጄ እስካሁን ድረስ እስከዛሬ ባለፉት ጊዜያት ያየነውን በተለይ ባለፉት ሁለት ጊዜያት ያየነውን ላንሳላችሁ። በመጀመሪያው ቀን ያየነው ምን ሰጠን ነው ያለው? እምነት ሰጠን ያለው። ምን አይነት እምነት ሰጠን አለን? አንደኛ በእኛ ስራ ሳይሆን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ የተገኘ እምነት ሰጠን አለን። ሁለተኛ ደግሞ ቀጠልንና ከሐዋርያቱ ጋር የተካከለ የእምነት ሰጠን የሚለውን አየን። ሶስተኛ ደግሞ ክቡር የሆነ precious የሆነ ውድ የሆነ በሰው ዘንድ ሳይሆን በዓለም ገበያ ሳይሆን በእግዚአብሔር ፊት ውድ የሆነ ዋጋ ያለው በዚህኛው ዓለም ከረንሲ ብቻ ሳይሆን በሚመጣው ዓለም ከረንሲ ምንዛሪ በጣም ዋጋ ያለው እምነት ሰጠን። ይሄን በደንብ ተመልክተናል በመጀመሪያው ቀን። ቀጠልና ደግሞ በሁለተኛው የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ሁሉ ሰጠን ብለናል። ኦኬ። የመጀመሪያው እምነት መቼ ነው የተሰጠን? ያኔ ስናምን። ሁለተኛው ለህይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር መቼ ነው የሰጠን? አሁን ዛሬ ምን ኖርበት? ዛሬ በህይወት ምን ኖርበት? ዛሬ እግዚአብሔርን ምን መስልበት? ዛሬ የምናየው ሶስተኛው ስጦታ ግን ያለፈ ሳይሆን የዛሬ ሳይሆን የወደፊት ጉዳይ ነው። የነገ ጉዳይ ነው። እስቲ ምንድነው ይሄ ክቡር ስጦታ? ታላቅ ስጦታ ምንድነው? እናየዋለን። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ዋው! ተስፋን ሰጠን። ተመልከቱ፣ ይሄ ክፍል በሰጠን የተሞላ ነው። ሰጠኝ፣ ሰጠን። ምክንያቱም መጀመሪያ ላይ አገኘን ይላል የቁጥር አንዱ፣ የቁጥር ሁለትና ሶስቱ ደግሞ ስለሰጠን ይላል። አሁን ደግሞ አራት ላይ ያየነው ሰጠን ይላል። ሰጠን፣ ሰጠን፣ ሰጠን። ወገኖች ያን ነገር ልንገራችሁ፣ በክርስትና እምነት ውስጥ በጣም ሚዝረብል የሆነ አሳዛኝ ነገር፣ ጉስቁልና ያለ የሞላበት ነገር ምንድን ነው ካላችሁኝ የተሰጠንን አለማወቅ ነው። ከዚያ ደግሞ ሁለተኛ ትልቁ ጉስቁልና የተሰጠንን አለማድነቅ ነው። ሶስተኛውና አሳዛኙ ነገር ደግሞ የተሰጠንን አለመጠቀም ነው። የተሰጠንን አለማወቅ፣ አለማድነቅ፣ አለመጠቀም፣ እነዚህ ሶስቱ በጣም በክርስትና እምነት ውስጥ አሳዛኝ የሚባሉ ጉስቁልናዎች ናቸው። ስለዚህ ክርስትና የሚጀምረው ሰጠሁ በሚለው ሳይሆን ሰጠኝ በሚለው ነው። ምንድን ነው እዚህ ጋር የሰጠን? የሰጠን አንድ ነገር ነው። ግሱን በደንብ ካየነው፣ ጥሩ ንባብ ካነበብነው እጅግ ታላቅ የሆነ ይቅርታ፣ የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ነው የሚለው። ይሄን በደንብ እንድትይዙልኝ ይፈልጋለሁ። የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። እምነትን ሰጥቶን ነበር፣ ህይወትን ሰጥቶን ነበር፣ አሁን ደግሞ ተስፋን ሰጠን። ምን አይነት ብለን ስንል አጀክቲቮቹን ወይም ቅጽሎቹን ስንመለከት ቅጽሎቹ ምንድን ነው የሚሉት? የተከበረ ኳሊፋይ ያደርገዋል። የተከበረ እና ደግሞ እጅግ ታላቅ የሆነ። ወገኖቼ አንድ ነገር እውነት ምነግራችሁ መጽሐፍ ቅዱስ አያጋንንም። መጽሐፍ ቅዱስ እንዲሁ ዝም ብሎ ቃላት አይደረድርም። የሆነውን ነው ነው የሚለን። ስለዚህ ይህ የተሰጠን እዚህ ጋር ተስፋ ነው። የተስፋ ደግሞ የተከበረ ነው፣ እጅግም ታላቅ የሆነ ነው። ይህ ተስፋ አላችሁ ወገኖቼ፣ ተሰጥቶሻል፣ ተሰጥቶሃል፣ ተሰጥቶናል። እኛ ጋ ነው ማለት ነው። ከተሰጠን ተስፋው እኛ ጋ ነው ያለው። ኦኬ። ተስፋውን ስንመለከት በዚህ ስፍራ ሁለት አይነት ባህሪያትን ያነሳልናል። ይሄን ያዙልኝ፣ ሁለት አይነት ባህሪያት። አንደኛ እነዚህ የሚጻፍላቸው ሰዎች ቀድሞ የነበራቸውን ባህሪ ያነሳል። ይቀጥልና ደግሞ አሁን በተስፋ የተሰጣቸውንና ወደፊት የሚኖራቸውን ባህሪ ያነሳል። እነዚህን ሁለት ባህሪያት ቶሎ ቶሎ ላሳያችሁ ፈልጋለሁ፣ በጣም ወሳኝ ስለሆነ። የመጀመሪያው ባህሪ ምንድን ነው ካላችሁኝ፣ አንደኛ ጴጥሮስ ላይ ሄዳችሁ ብትመለከቱ አንደኛ ጴጥሮስ ምዕራፍ 4 ላይ ቁጥር 3ን ላንብብላችሁ። የአህዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና፣ በዚህም ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ይላል። ኦኬ። ምንድነው ቀድሞ የኖሩበትን ኑሮ ያነሳላቸዋል። ያንን አትከተሉ ብሎ ይላቸዋል። ምንድነው ያ ባህሪ? እዚህ ጋር ምንድነው ይላል? ስለ ክፉ ምኞት ይላል። ምራፍ 2ኛ ጴጥሮስ ምራፍ 1 ቁጥር 4 ይያየን ያለነው ክፍል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ምንድናቸው እነዚህ ሁለት ባህሪያት? ተመልከቱ። በዓለም ስንኖር፣ በኃጢአት ስንኖር፣ ከክርስቶስ ውጪ ስንኖር የኖርንበት አንድ ባህሪ አለ። ይሄ ባህሪ መላውን ዓለም ጠቅሎ የያዘ ባህሪ ነው። ያንቺ ብቻ አይደለም፣ ያንተ ብቻ አይደለም፣ የነሱ ብቻ አይደለም። ሁሉም ሰው ስጋ ለብሶ የተወለደ ሁሉ በዚህ ምድር ላይ የሚጋራው አንድ ባህሪ ነው። የዚያም ባህሪ መገለጫ ምኞት ይባላል። ምኞት ይህንን ቃል በደንብ የሚያሳይልኝ አንድ ሌላ ክፍል ደግሞ ልስጣችሁ፣ እናንተም አብራችሁኝ እንድታዩት ኤፌሶን ምዕራፍ 4 ከቁጥር 17 ጀምሮ እስከ 24 ድረስ እንደዚህ ይላል። እንግዲህ አህዛብ ደግሞ በአይምሮአቸው ከንቱነት እንደሚመላለሱ እንዳትመላለሱ ብዬ እመክራለሁ፣ በክርስቶስም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ባለማመናቸው ጠንቅ፣ ለማወቅም ባለመውደዳቸው ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ለርኩሰትና ሴሰኝነትን ሁሉ ለማድረግ ራሳቸውን አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በርግጥ ሰምታችሁታል፣ እውነትም በርሱ እንዳለ ከርሱ ተምራችኋል። ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ኦኬ፣ እዚህ ጋር አይታችሁ እንደሆነ ምንድነው አሮጌው ሰው? ራሱ አሮጌው ሰው ማለት ማን ነው? አሮጌው ሰው ማለት አንድ የህይወት አይነት ነው። ሁላችንም ከአዳም ዘር ስንወለድ ይዘነው የመጣ ነው፣ የተካፈልነው ህይወት ነው። በነገራችን ላይ አንድ እውነት ልንገራችሁ፣ ስማችን የተለያየ ይሁን እንጂ አሻራችን የተለያየ ይሁን እንጂ የቆዳ ቀለማችን፣ ቋንቋችን፣ ባህላችን በዓለም ላይ የተለያየ ይሁን እንጂ ሰውነት አንድ ነው። ይህን ታውቃላችሁ? ሰውነት አንድ ነው። በቃ ሁለት አይነት ሰውነት የለም። ሰው ስንል ሰውነት፣ ሰው መሆን አንድ ነው። ባልንጀራህን እንደ ራስ ውደድ እኮ ሲል ጌታ ነጠላ ቁጥር ነው የተጠቀመው። ጎረቤትህን ነው ባልንጀራህን ነው የሚለው። ለምንድን ነው ካላችሁኝ፣ ዓለም ላይ ያለው ሰው ሁሉ ባልንጀራዬ ነው። እኔ ጋር ከመጣ አጋጣሚ ካገናኘን ልንነካካ በምንችልበት ርቀት ከተቀራረብን ማንኛውም ሰው ባልንጀራዬ ነው። ለምን? ሰውነት አንድ ነው። ሁለት አይነት ሰውነት የለም። ለዚህ እኮ ነው አንድ ቫይረስ ቻይና ውስጥ ሁዋን ግዛት ውስጥ ተነሳ ተባለ። ለአይን የማይታይ አንድ ቫይረስ፣ ይኸው ዓለምን ሁሉ አጥለቅልቆ የሰው ልጅ ባለበት ስፍራ ሁሉ ሰው አፉን በማስክ ሸፍኖ ርቀቱን ጠብቆ ካልሆነ በስተቀር አስቸጋሪ ነው። ተመልከቱ፣ በሽታችንም አንድ ነው ማለት ነው። አሁን ደግሞ አንደኛው እንግሊዝ ውስጥ፣ አንደኛው አሜሪካ ውስጥ ፋይዘር በሚባል ወይም ባዮኤንቴክ በሚባል ወይም ሞደርና በሚባል ወይም አስትራዜኔካ በሚባል ወይም ጆንሰን ኤንድ ጆንሰን በሚባሉ ድርጅቶች ቫይረስ ተመረተ። ይኸው ለዓለም ሁሉ እየደረሰ ነው። አንዱ ቫይረስ፣ አንዱ ቫክሲን ዘር ሳይለይ፣ ቋንቋ ሳይለይ፣ ባህል ሳይለይ፣ ቀለም ሳይለይ ለሁሉ ይሆናል። መድኃኒታችንም አንድ ነው ማለት ነው። ስለዚህ ሰው መሆን፣ ሰውነት አንድ ነው። ስለዚህ ይሄ የሰው ዘር በሙሉ የሚጋራው ወይም የተጋራው በመወለድ አንድ ባህሪ አለ። ስለዚህ ይሄንን ሰው እንደ አንድ ሰው ቆጥረን አሮጌው ሰው እንለዋለን። አሮጌው ሰው እንለዋለን። ይሄ ሰው የሚጋራው ባህሪ ደግሞ ምንድነው? ምኞት ነው። ምኞት ነው። እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ነው የሚለው። የሚጠፋ ሰው ነው ይሄ ሰው። ምንድነው አሮጌ ያረገው ካላችሁኝ፣ ይሄ ምኞት የሚባለው ነገር፣ ኃጢአት የሚባለው ነገር የያዘውን ነገር ሁሉ ኮራፕት ያረጋል፣ ያበላሻል፣ ዲኬ ያረገዋል፣ ያበሰብሰዋል። ስለዚህ ምኞት ያሮጌው ሰው መገለጫ ነው። ይሄ ምኞት ደግሞ ክፉ ምኞት ነው ብሎ ይላል። ምክንያቱም ሰይጣን እውነት ለመናገር ዓለምን ሁሉ የሚገዛበትና የሚቆጣጠርበት ኃይል ስላለው አይደለም። ነገር ግን የሚጠቀመው የሰውን ምኞት ነው። ሰውን የሚያሽከረክረው፣ ሰውን እንደ ልቡ የሚያንቀሳቅሰው፣ ሰው ፈቃዱን እንዲፈጽምለት የሚያደርገው ምኞቱን በመቆጣጠር ነው። ይህንንም ኤፌሶን ምዕራፍ 2:1 ጀምሮ ታገኙታላችሁ። በበደላችንና በኃጢአታችን ምክንያት ሙታን ነበራችሁ፣ አሁን በዓለም ላይ እንዳለው ኑሮ በማይታዘዙት ልጆች ላይ በሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። እኛም ሁላችን በእነዚህ ልጆች መካከል የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት እንኖር ነበርን ብሎ ይላል። ስለዚህ በምኞታችን ስለምንኖር ሁልጊዜ ራዳር ውስጥ እንገባለን ማለት ነው፣ ወጥመድ ውስጥ እንገባለን ማለት ነው። ለዚህ ነው ዮሐንስ በአንደኛ መልእክቱ ምዕራፍ 2:15 ላይ ዓለምንና በውስጧ ያሉትን አትውደዱ፣ እርሱም የስጋ ምኞት የአይንም አምሮት ስለ ገንዘብም መመካት ነው። ይህም ከዓለም ነው እንጂ ከአባት ስላይደለ፣ ማንም ዓለምን ቢወድ የአባት ፍቅር በውስጡ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ስለዚህ የዚህ ዓለም ወይም ደግሞ የዚህ አሮጌ ሰው መጠቀሚያው ዋናው ባህሪው መገለጫው ምኞት ነው። ያዕቆብ ምዕራፍ 1:13 እንደሚነግረን ነገር ግን ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን ሰው በገዛ ምኞቱ ሲሳብና ሲታለል ይፈተናል። ምኞትም ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ወንድሞች ሆይ አትሳቱ ይላል። ከምኞት የሚገኝ በረከት፣ ከምኞት የሚገኝ ሕይወት የለም። ምኞት ጸንሳ ልትወልድ የምትችለው ኃጢአትን ነው። ኃጢአትም አድጋ ልትወልድ የምትችለው ሞትን ነው፣ ህይወት የለበትም ነው የሚለው። ስለዚህ ይሄ ክፍል የሚነግረን ስለ ክፉ ምኞት አሁን ዓለምን እየናጣት ያለው ምኞት ነው። ሰው ሁሉ ምኞት አለው የተለያየ። ሁሉም ለራሱ ለኔ 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 የሚለው ምኞት አለ። ስለዚህ ያንን ምኞት ለመፈጸም ሲሄድ ይጋጫል፣ ይጣላል፣ ይዋሻል፣ ይሰርቃል፣ ያመነዝራል፣ ይገድላል፣ ይዘርፋል። ዓለም ላይ ዛሬ የምናየው ነገር ሁሉ ከዛ የተነሳ ይሆናል ማለት ነው። ይሄን ነገር ደግሞ ሰይጣን እንቅድም እንዳልኳችሁ አድቫንቴጅ እየመጣበት ነው። ሰዎች ፈቅደው ሳይሆን ወደው ሳይሆን መርጠው ሳይሆን ምኞታቸውን ያሳየ ስለሆነ የሚሰራው ሰዎች የሚያቆት ምኞታቸውን እንደተከተሉ ነው። ምኞታቸውን ለማስፈጸም እንደተጉ ነው የሚያስቡት። ነገር ግን ሳያቆት የሚፈጽሙት የሰይጣንን ፈቃድ ይሆናል። እግዚአብሔር ደግሞ ይሄንን ነገር ዝም ብሎ አያየው በምንም አይነት። ምን ማለት ነው? እግዚአብሔር እያንዳንዱን በምኞት የተደረገውን ነገር ሁሉ ይቀጣል። መቼ ነው የሚቀጣው ካላችሁ፣ እግዚአብሔር የፍርድ ቀን አዘጋጅቷል። ቁጣውን ሁሉ ያንን የሚመጥን ቁጣውን ለማፍሰስ እግዚአብሔር ጊዜ አዘጋጅቷል። ስለዚህ ስለ ክፉ ምኞት በዓለም ላይ የሚመጣ ምን አለ ማለት ነው? ጥፋት አለ። የሚመጣ ጥፋት አለ። ስለዚህ ምንድን ነው የሚላቸው? ከዚህ አምልጣችሁ ይላል። ወገኖች፣ ክርስትና ማምለጥ ነው። በጌታ በኢየሱስ ክርስቶስ ማመን ማምለጥ ነው። የሚገርማችሁ ብዙ ጊዜ ማምለጥ ሲባል የሚመስለን ከሰይጣን ማምለጥ ነው የሚመስለን፣ ከኃጢአት ማምለጥ ብቻ ነው የሚመስለን። ኖ፣ ከእግዚአብሔር ቁጣ ማምለጥ ነው። ልክ ኖህና ስምንት ቤተሰቡ ወደ መርከቡ በመግባት ሊመጣ ካለው ጥፋት እንዳመለጡ እኔና እናንተም በክርስቶስ በማመን አምልጠናል። ነገር ግን ማምለጥ ለተሻለ ነገር ነው። አሁን ለምሳሌ በውጭው ዓለም የሚኖሩትን አብዛኞቹን ኢትዮጵያውያን እና ኤርትራውያን ብትመለከቱ እውነት ለመናገር ብዙዎቹ ውጪ ለመኖር ከቅድመ ሐሳብ የነበራቸው ፍላጎት የነበራቸው ሆነው አይመስለኝም። ሁላችንም አገራችን እንኖር ነበር። እርግጥ ነው በተለያየ ሌላ ምክንያት የወጡ ሰዎች እንዳሉ አቃለሁኝ። ግን አብዛኛው የሆነ የማይመች ሁኔታ አገሩ ላይ ገጥሞት ከዚያ ለማምለጥ ብሎ ወጣ። ምናልባት የወጣ ወደ ሱዳን ይሆናል፣ ወደ ጅቡቲ ይሆናል፣ ወደ ኬንያ ይሆናል፣ ወይም ወደ ሌላ የተለያየ ቦታ ሊሆን ይችላል፣ ወይም ወደ ሊቢያ ሊሆን ይችላል፣ ወደ አውሮፓ ሊሆን ይችላል፣ ወደ አሜሪካ ወጣ። ግን ማምለጥ ከዚያ ከምንጠላው ከምንፈራው ከምንሰጋው ነገር ነፃ መውጣት ብቻ ሳይሆን አብሮት ምን አለ? የተሻለ ተስፋ ደግሞ አለ። እኔ የዛሬ 34 ዓመት የነበረው ሁኔታ ኢትዮጵያ ውስጥ በጣም አመቺ ስላልነበር አምልጬ ወጣሁና ጅቡቲ ገባሁ። አመለጥኩ ማለት ነው። ጅቡቲ ግን የሁለት ነገሮች መጋጠሚያ ናት። አንደኛ የከፋ ነው ካልነው ነገር የምናመልጥበት ሲሆን፣ ሁለተኛ ደግሞ ለተሻለ ሕይወት ለበለጠ ነገር ደግሞ ተስፋ የምንሰንቅበት ነው። እንደዚህ ነበር ለኛ። ስለዚህ ብዙ ጓደኞቼ ወደ ካናዳ፣ ወደ አሜሪካ፣ ወደ አውስትራሊያ ሪሴትልመንት አግኝተው ሄዱ። አያችሁ፣ ማምለጥ አንድ ነገር ነው፣ መሸሽ አንድ ነገር ነው። ነገር ግን ከዛ ደግሞ የተሻለ ቦታ ደግሞ መኖር መቻል ሌላ ነገር። እዚህ ጋም የሚነግረን ምንድን ነው? ስለ ክፉ ምኞት በዓለም ላይ ሊመጣ ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ ይላል። ዋው! አያችሁ፣ ቀድሞ በነበረን ልደት የተካፈልነው ባህሪ የምኞት ባህሪ ነው። እንዲሁ ስንመኝ እንኖር ነበር። የማይጨበጥ፣ የማይደረስበት፣ የማይያዝ፣ ተይዞም የማያረካ ነገር ስናሳድድ እንዲሁ ስንመኝ በስጋ ምኞት፣ በአይን አምሮት፣ በገንዘብ ትምክት እንዲሁ ስንባዝን ኖረናል። ይሄ ነው መገለጫው። አሁን ግን እዚህ ስንመጣ የተሰጠን ምኞት አይደለም፣ የተሰጠን ተስፋ ነው። ይሄም ተስፋ የዓለምን ክብር፣ የዓለምን ዝና፣ የዓለምን ደስታ፣ የዓለምን ሀብት የማግኘት ሳይሆን መለኮታዊውን ባህሪ የማግኘት የዓለምን ኮተት የመካፈል ሳይሆን መለኮታዊውን ባህሪ የመካፈል It's amazing. መለኮታዊን ባህሪ የመካፈል ተስፋ ተሰጠን። ምንድነው ይሄ መለኮታዊ ባህሪ? በደንብ ላሳያችሁ። ይሄ መለኮታዊ ባህሪ እስቲ አንደኛ ጴጥሮስ እና ሁለተኛ ጴጥሮስ ላይ ሄደን ሁለት ክፍሎችን እንመልከት። አንዳንዶች ይሄን ክፍል በተሳሳተ መንገድ ይረዱታል። ምክንያቱም መለኮታዊ ባህሪ እንድንካፈል የሚለው መለኮት እንሆናለን፣ አምላክ እንሆናለን፣ ትናንሽ አማልክት ብለው ያስባሉ። የተሳሳተ አመለካከት ነው። እኛ ድሮም ሰው ነበርን፣ አሁንም ሰው ነን፣ ለዘላለምም ሰው ሆነን ነው የምንቀጥለው። መቼም አምላክ አንሆንም፣ መሆንም አያስፈልገንም። ታዲያ መለኮት ማንሆን ከሆነ ከመለኮት ባህሪ መካፈል ምን ማለት ነው የሚለው ጥያቄ ይነሳል። ጥሩ ጥያቄ ነው። ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17ን አነብላችኋለሁ። ቀጥልና ደግሞ ምዕራፍ 6 በደንብ እየጻፋችሁ ስለሆነ ደስ ይለኛል። ብዙዎቻችሁን ባላይ እዚህ ፊት ለፊቴ ማያት እህት አለች። ጥቁር የለበስሽው እህቴ ማለት ቀኑን ሙሉ እንዳንቺ አይነቱን ሳስተምር ብውል ደስ ነው የሚለኝ፣ ምክንያቱም ጥሩ ኖትያሽ እንደሆነ አያለሁኝ። ሌሎቻችሁም እንዲህ እያደረጋችሁ ከሆነ እግዚአብሔር ይባርካችሁ። ምክንያቱም ልታነቡት፣ መልሳችሁ ልታሰላስሉት፣ ከዛ በኋላ ደግሞ ለሌሎች ልታካፍሉት የምትችሉት በእንዲህ አይነት መንገድ ስታደርጉ ነው። እኛ የለመድነው ዝም ብሎ እያጨበጨቡና አሜን እያሉ መስማት ነው። እኔ ደግሞ እያጨበጨበ ሀሌሉያ እያለ የሚሰማኝ አይደለም የምፈልገው፣ ኖት እየያዘ የሚሰማኝን የበለጠ መርጣለሁ። እግዚአብሔር ይመስገን። ጌታ ይባርክሽ። ልድገምላችሁ ክፍሉን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እና ከዚህ ጋር ተመሳሳይ የሆነ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እናይና ከዛ በኋላ ግን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10ን እናያለን። እነዚህን የመጀመሪያዎቹንና ሁለተኛውን እናስተያያለን። እስቲ እንየው። ምን ማለት ነው ከመለኮት ባህሪ ተካፋዮች መሆን ማለት? እንግዲህ አንድ ነገር ነግሬያችኋለሁ። አምላክ መሆን አይደለም መለኮት መሆን አይደለም ብያችኋለሁ። ታዲያ ምንድን ነው? እንዲህ ይላል ቁጥር 16 ምዕራፍ 1 ብቻውን አምላክ ለሚሆን ለማይጠፋው ይሄን ቃል አስምሩልኝ። ለማይጠፋው ለማይታየውም ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም። እሺ ተመሳሳይ ቃል ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ማንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳ አላየውም ሊያይም አይቻለውም ለርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ኦኬ ከነዚህ ካነበናቸው ከሁለት ውስጥ ምንድነው የምንወስደው እንድንወስድ መፈልገው? የመጀመሪያው ላይ ምን ይላል? ብቻውን አምላክ ለሚሆነው ለማይጠፋው ይላል። ሁለተኛው ላይ ደግሞ እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው ይላል። ስለዚህ አለመሞት ወይም አለመጥፋት የማ ብቻ ባህሪ ነው? የእግዚአብሔር የመለኮት ባህሪ ነው። እንግሊዘኛው አለመጥፋት የሚለውን immortality ነው የሚለው። ሰው ሁሉ ሞርታል ነው፣ ሟች ነው። ከአዳም ጀምሮ ይሄው ስንድረስ ወደፊትም ሰው ሞርታል ነው በባህሪው። ይሄ የሰው ማንነት ነው፣ ሞርታሊቲ መዋቲነት፣ ሟች መሆን፣ መጥፋት። ነገር ግን የማይጠፋ ይለዋል እግዚአብሔርን ኢሞርታል። ያንኑ ቃል ምዕራፍ 6ም ላይ እርሱ ብቻ የማይሞት ነው ይላል። ኦኬ ሁለተኛ ጢሞቴዎስ ላይ ግን ሄደን ምዕራፍ 1 ቁጥር 10ን ስናነብ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ምንድነው የተሰጠን? ተስፋ ጸጋ። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ተመልከቱ ከዘላለም ዘመናት በፊት በክርስቶስ የተሰጠን ጸጋ በክርስቶስ ኢየሱስ የተሰጠን ጸጋ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ተመልከቱ ለኛ ተፈጸመልን አይደለም የሚለው ግን ታየ ብልጭ አለ። ከዘላለም ዘመናት በፊት በክርስቶስ ኢየሱስ የተሰጠን ተስፋ ወይም ጸጋ አሁን በዘመናት ውስጥ በመድኃኒታችን በኢየሱስ ክርስቶስ መገለጥ ታየ። ምንድነው በጌታችን በኢየሱስ ክርስቶስ መገለጥ የታየው? ከዘላለም ዘመናት በፊት የተሰጠን ግን ተሰውሮ ኖሮ አሁን በመድኃኒታችን በኢየሱስ ክርስቶስ መገለጥ የታየው ምንድን ነው? በመሰረቱ ጌታችን ኢየሱስ ክርስቶስ ተገለጠ ሲል ምን ማለቱ ነው? ተገለጠ ማለት ተወለደ ማለት አይደለም። ልብ በሉ ተገለጠ ሲል ተወለደ ማለት አይደለም። ተወለደ ተወለደ ነው ኖረ አስተማረ ተጠመቀ ተዘዋወረ ይሄ ሁሉ ተገለጠን አይወክልም ይሄ ሁሉ ያለው ተወለደ በሚለው ውስጥ ከዚያስ ሞተ ተቀበረ አለቀ አይደል እንዴ እኛ ራሳችን በንግግር ውስጥ በቃ አለቀ ደቀቀ እንላለን ሞተ ተቀበረ እንላለን ይሄ ተገለጠና ያካተተም ተወለደ ውስጥ ነው ሰው ይወለዳል ይኖራል ይሞታል ይቀበራል ነገር ግን ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ተነሳ ተገለጠ you see ለደቀ መዛሙርቱ ምን ሆነ ነው የሚለው ተገለጠ ታየ ስለዚህ አንድ ነገር ልታስሉ መፈልገው በመዳኒታችን በኢየሱስ ክርስቶስ መገለጥ ታይቷል ሲል መወለድ ይያለን አይደለም specifically መነሳት ይያለን ስለዚህ ይህ እግዚአብሔር አብ በክርስቶስ ኢየሱስ ከዘላለም ዘመናት በፊት ለኛ የሰጠው ተስፋ የታየው ኢየሱስ ክርስቶስ ከሙታን ሲነሳ ነው። እርሱ ሞትን ሽሯልና ዝቅ ብሎ ምን ይላል? ቁጥር 11 ላይ እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አዛብን ማስተማሪ እንደሆነ በተሾምኩበት በወንጌል ህይወትንና አለመጥፋትን ወደ ብርሃን አውጥቷል አለመጥፋትን ቀድም ትዚላችኋል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆነው ለማይጠፋው ይላል አለ ስለዚህ አለመጥፋት የማህባሪ ነበር ኢሞርታሊቲ የእግዚአብሔር ብቻ አይደለ አሁን ግን ያንን ተስፋ ለማን ሰጠ ለሰው ልጆች ሰጠ በመሰረቱ ዓለም ሳይፈጠር ነው ይሄንን ተስፋ የሰጠው ግን ተሰውሮ ነበርና ኢየሱስ ክርስቶስ ከሙታን ሲነሳ ታየ ዋው ስጋ የለበሰ ሰው አለመጥፋትን ሊካፈል ይሄ የመለኮት ባህሪ ብቻ ነው አለመጥፋት ወይም ኢሞርታሊቲ ወይም ለዘላለም መኖር የመኖር ኃይል የመለኮት ብቻ ነው አሁን ግን የማም ሊሆን ነው ማለት ነው የሰውም ሊሆን ነው ስለዚህ ከመለኮታዊው ባህሪ መካፈል ማለት የመለኮቱ ባህሪ አለመጥፋት ነው ኢማዋቲነት ነው ኢሞርታሊቲ ነው ኦኬ ስለዚህ ከመለኮታዊ ባህሪ ተካፋዮች እንድንሆን የተከበረና እጅግ ታላቅ የሆነ ተስፋ ቃል ሰጠን ይሄን ተስፋ ቃል ደግሞ ይሰጠን በነዚያው ይላል በነዚያው ክብርና በጎነት ይላል በየትኛው ያንን ለህይወትና እግዚአብሔር ለመምሰል የሚያስፈልገውን ሁሉ የሰጠን በምኑ ነበር የመለኮቱ ኃይል በገዛ ክብሩና በበጎነቱ አይደል በዛው ክብርና በጎነት ደግሞ with the same goodness and this was the same glory ምን ሰጠን ደሞ እዚጋ ተስፋን ሰጠን ይላል ኦኬ ስለዚህ ምን አለን ወገኖቼ ተስፋ አለን የምን ተስፋ የትንሳኤ ተስፋ የኢማዋቲነት ተስፋ የኢሞርታሊቲ ተስፋ ይተስፋ ደግሞ በመንደ ነው የሚፈጸመው መቼ ነው የሚፈጸመው ኢየሱስ ክርስቶስ ሲመጣ ዳግመኛ ለዚህ ነው ጳውሎስ ቲቶ ምዕራፍ 2 ቁጥር 11 ጀምሮ የተባረከው ተስፋችን የታላቁ ያምላካችን የመዳኒታችን ኢየሱስ ክርስቶስ ክብር መገለጥ ብሎ ይለዋል ኦኬ ጴጥሮስም እዚህ ጋር ይሄን ተስፋ ያነሳዋል ላምብላችሁ ምዕራፍ 3 ለምጽፉ ምዕራፍ 3 ቁጥር 4 ላይ ምን ይላል እዚው አንደኛ ጥሞት እንትን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ ከቁጥር 3 ልጀምር በመጨረሻ ዘመን እንደራሳቸው ምኞት አያችሁ እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይሄንን በፊት ወቁ እነርሱም የመምጣቱ የተስፋ ቃል ወዴት ነው አባቶች ከመቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ ይሲ በቃ ዝም ይሄ እኮ ያለ ነው በቃ ሰው ይወለዳል ይኖራል ይሞታል this is በቃ normal እንጂ ይሄ ይመጣል ምናምን ይያላችሁ አትጠብቁ እያሉ የሚያስተምሩ አስተማሪዎች ነበሩ ወዴት ነው ካለስ የመምጣቱ የተስፋቃል ወዴት ነው ይሉ ነበር ዝቅ ብሎ ቁጥር 9 ላይ ምን ይላል ላንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ይላል ጌታ ስለ ተስፋ ቃሉ ምን ያረግም አይዘገይም ይሄ ተስፋ ቃሉ ምንድነው መምጣቱ ነው በመምጣቱ ደግሞ ምን ይሆናል ትንሳኤ ይሆናል ኢማዋቲነት ይሆናል ምን ማለት ነው እኔና እናንተም ዛሬ በተስፋ ያለንን ያዝነውን የመለኮትን ባህሪ እሱም አለመጥፋትን አለመሞትን በስጋም እንካፈላለን ማለት ነው። ለዚህ ነው እዚሁ ምዕራፍ 3 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ጽድቅ የሚኖርባትን ዛሬ ክፋት ምኞት እና ጥፋት ነው የሚኖርባት እቺ ያለንባት ምድር ይሄ የከደነን ሰማይ ያን ጊዜ ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንጠብቃለን ይላል ኦኬ እዚህ ጋር የመጨረሻውን ነገር አንስቼላችሁ ለደምደም ዋናውን ማሰሪያ ወገኖቼ በክርስትና እምነት ውስጥ በተለይ እኛ ኢቫንጀሊካል ብቻ ሳይሆን ፔንቴኮስታል ይሆንን ምክንያቱም እንደምታውቁት የኢትዮጵያ ኢቫንጀሊካሊዝም ፔንቴኮስታሊዝም ነው ማለት አሁን ኖርዌይ ስትመለከቱ ኖርዌይ ሉትራኖች አሉ አይደል በብዛት ፔንቴኮስታል አይደሉም በፍጹም አይደሉም ምክንያቱም ሉትራን ናቸው ኢቫንጀሊካል ናቸው ግን ፔንቴኮስታል አይደሉም ሉትራን ናቸው አሜሪካ ብትመጡ ባፕቲስቶችን ታገኛላችሁ ባፕቲስቶች ኢቫንጀሊካል ናቸው ነገር ግን ፔንቴኮስታል አይደሉም የኢትዮጵያ ኢቫንጀሊካሊዝም ግን ባክግራውንዱ አንዳንዱ ባፕቲስት ሉትራን ነው ባክግራውንዱ አንዳንዱ ባፕቲስት ነው የተለያየ እንትን ሜኖናይት ነው ምንድነው ግን ጠጋብላችሁ ስታዩት ቴክስቸሩን የኢትዮጵያን ኢቫንጀሊካል ክርስትና ሞር ፔንቴኮስታል ነው which is good ለዚህ ነው ለምሳሌ ኖርዌይ ፔንቴኮስታሎችንና ሉትራኖችን አንድ አዳራሽ ውስጥ ብታስቀምጧቸው አብረው ማምለክ አይችሉም ይቸገራሉ ለምምዳችን ናቸው የተለያየ ነው ኢትዮጵያ ውስጥ ግን አንዳንድ ስቴዲየም ስናመልክ ያቤተ ክርስቲያናት ህብረት ተብሎ አይታችሁ እንደሆነ በፍጹም ማንንም ከማንም መለየት አይችሉም አንድ አይነት ነን ፔንቴኮስታልን which is a blessing ግን አንድ የተታለልነው ነገር አለ እሱን ላሳያችሁ ፈልጋለሁ። ምንድነው እኛ ፔንቴኮስታል የሚያደርገን? እግዚአብሔር ዛሬም ይናገራል፣ በጸጋ ስጦታዎችም ይጠቀማል። ሰዎች በመንፈስ ቅዱስ ይሞላሉ፣ ትንቢት ይናገራሉ፣ ራእይ ያያሉ ብለን እናምናለን። እግዚአብሔር በጸጋ ስጦታዎች በአንደኛው ክፍለ ዘመን በነበረች ቤተክርስቲያን ያደርግ እንደነበረው ያደርጋል ብለን እናምናለን። That's what makes us Pentecostals. እዚህ ጋር ግን አንድ የተታለልነውን ነገር ላሳያችሁ ፈልጋለሁ። ያም በጸጋ ስጦታዎች አማካይነት የሚመጡ መልእክቶችን ተስፋ አድርገን እንወስዳቸዋለን። ተስፋ ናቸው፣ ጌታ ተስፋ ሰጥቶኛል ብለን እንወስዳቸዋለን። እነዚህ ነገሮች ደግሞ በጣም ከመለጠጣቸው የተነሳ ከመዛባታቸው የተነሳ ምን ሆነናል? ተቆልለው እያንዳንዶቻችን ከከሌ ከከሊት ከሰበሰብነው ተስፋ ብለን ያዝናቸው መልእክቶች፣ መገለጦች፣ ንግርቶች ተቆልለው ዋናውን ተስፋ ከልለውናል። ይሄንን የተከበረውን እና እጅግ ታላቅ የሆነውን ተስፋ፣ የተባረከው የተባለውን ተስፋ እግዚአብሔር ከዘላለም ዘመናት በፊት ሰጠ የተባለውን ተስፋ ከመለኮት ባህሪ ተካፋይ የመሆንን ተስፋ ከልለውናል። ለአንዳንዱ ምንድን ይሄ ተስፋ ካላችሁኝ፣ አሁን ኢትዮጵያ ላሉ ኖርዌይ ትሄጃለሽ አወጣሃለሁ ይላል እግዚአብሔር። በክንፍ ተሸክሜ አወጣሃለሁ፣ ኖርዌይ አገባሃለሁ የሚል አሁን እናንተ ኖርዌይን ያላችሁት አለ ማለት is it a big deal ኖርዌይ መኖር? ኖ አይደለም። ይገባችኋል የምለው ነገር፣ ኖራችሁ እያያችሁት ነው። ኖርዌይ መኖር ማለት የዘላለም ህይወት አይደለም፣ ገነት አይደለም። ኖርዌይ አንድ ስፍራ ነው ምድር ላይ ያለ። አንድ ጊዜ አንድ ወንድም ድሮ ነው አንድ ጓደኛው ደወለለትና ከውጪ እንዴ ከሌ አሁንም አልወጣህም አለው። የት አለው? ውጪ ነው። አይ አሁንም ውጪ ነው ያለሁት አለው። እንዳጋጣሚ ስልኩን ሲያወራው ከቤት ውጪ ስለነበረ ኢትዮጵያን ያለው ሰውዬው ግን አይ ምንም ችግር የለውም አሁንም ውጪ ነው ያለሁት አለው። ሁሉ ውጪ ነው። ገባቸው አባባሌ? ሁሉ ውጪ ነው፣ ምድር ላይ ሁሉ ውጪ ነው። ምን ልላችሁ ፈልጌ ነው? ሀብታም ትሆኛለሽ፣ እንትን ታገኛለህ፣ እንደዚህ ትሆናለህ፣ ዲግሪ በዲግሪ ላይ ትጭናለህ፣ እንደዚህ ትመጣለህ፣ እንዲሆንልሃል፣ እንዲሆንልሻል የሚሉትን ነገሮች ምን አረግናቸው? ተስፋ ብለን ጠራናቸው። ስለዚህ በጣም በሚያሳዝን ሁኔታ የአብዛኛው የአበሻን የኢትዮጵያና የኤርትራን አማኝ ብትመለከቱ ይሄኛውን ተስፋ፣ እውነተኛውን ተስፋ፣ የተባረከውን ተስፋ፣ የተከበረውን ተስፋ፣ ታላቁን ተስፋ የሚያወራላችሁ አታገኙ። ስለዚህም ተስፋ መስማት ብዙ የሚጓጓ የለም። መስማት የሚፈልገው ነቢይ እንትና መጣ ቢባል በቃ እግዚአብሔር በዛ ውስጥ ተስፋ ይሰጠኛል ብሎ ነው የሚፈልገው። አንድ ነገር ልንገራችሁ፣ የተሸወድነውን እነዚህ ተስፋ ተብዬዎች በትክክል ስላልተረዳናቸው፣ በእግዚአብሔር ቃል ብርሃን ስላልያዝናቸው፣ ስላልፈተሽናቸው ተመልሰው ወደ ምኞት እየወሰዱ ነው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጠናል ነበር የመጣ ነው፣ ወደዛ ምኞት ነው የሚወስዱ ነው። ምክንያቱም አብዛኞቹ ፎቅ ትሰሪያለሽ፣ ፎቅ ትሰራለህ። አብዛኞቹ አካውንት ውስጥ ያልጠበቅከው ገንዘብ ይገባል ነው። በአጠቃላይ ምድራዊ የሆነ በሌላ በኩል በመንፈሳዊ ካባ የቀድሞውን ምኞት የሚቀሰቅስ አሮጌውን ሰው የሚቀሰቅስ እንደሚያታልል ምኞት የሚጠፋውን ስንቶቻችሁ ናችሁ አላውቅም you know የነንትና ቴሌቪዥን ላይ ወይም የነንትና ትለይ you know ቁጭ ብላችሁ የምታሳልፉ እና በመደነቅ የምታሳልፉ ይገባችኋል አባባለ it is really sad ትላንትና እንዳጋጣሚ አንድ ነገር አይ ነበር አገልጋይ የሚባለው ነብይ ነኝ ሐዋርያ ነኝ የሚለው ሰውዬ ምንድነው ያደረገው አንድ ሰው አስነሳ አስነሳና አሁን ተመልከቱ ተአምር ይሆናል አለ ምን ጠፍቶብሃል ብሎ ጠየቀው ሰውየው ሰውየው ምኞቱን ተናገረ ማለት እኔ በህይወቴ ምንም ያልጠፋብኝ ነገር የለም ብዙ ነገር ጠፍቶብኛል ብዙ ነገር አለ ኖ አቁም አለው የጠፋብህ ነገር ምንድነው ሊገባው አልቻለም ከዛ ምን አለው ይሄ ሐዋርያ ነብይ ምናምን የሚባለው መንጃ ፍቃድ አለህ ወይ አለው አዎን አለኝ አለ እስቲ አውጣና ሳይየኝ አለው አወጣና ዋሌቱን በረበረ ቢበረብር የለም መንጃ ፍቃዱ ዘቅዘቀው አለው ዘቀዘቀና ውስጡ ያለው ነገር ሁሉ አወጣ የለም አለው አሁን እንግዲህ ሰዎች ሰርቀውሃል አለው የሰረቁብህ ደግሞ ወስደው ድግምት ሊያስደረጉብህ ነው አለው እኔ ግን አሁን መልአክ ልካለሁ አለ ያ መልአክ አምጥቶ እኔ የምፈልገው ሰውዬ ኪስ ውስጥ እንዲከተው አረጋለሁ አለ አለና ወዲያው ነው በኢየሱስ ክርስቶስ ስም እግዚአብሔር መልአክ ይድና አምጣው ምናምን አለ ከዛ አንድ ደግሞ ሰው ከፊት ለፊት አስነሳና እስቲ ኪስህን ፈትሽ ብሎ አለው ኪሱስ ገባ ቦርሳህን አወጣው ሲያወጣ የዛኛው ሰው የመንጃ ፍቃድ እዛ ውስጥ ተገኘ ህዝቡ አበደ የሚለው ቃል አይገልጸው ወገኖች ይሄ ትልቅ ዲሰፕሽን ነው ትልቅ መታለል ነው ሲምፕሊ እኔ እንደሚገባኝ ከሆነ ማለት እግዚአብሔር እንዲህ አይነት ታምራት ስለማያደርግ ስንት ሰው በሚጠፋበት ምድር ላይ ይገባችኋል አባባለ ስንት የእግዚአብሔር ረድኤት በሚያስፈልገው ነገር ላይ እግዚአብሔር you know የፖሊስ ስራ የምን ስራ የመስራት ፍላጎት የለውም ኦኬ ከሰው ኪሱስ ካንዱ ኪሱስ ወደ አንዱ ኪሱስ መታወቂያ ያገላብጥ ግን ሲምፕሊ ምንድነው የሚያደርጉት ያንን ሰውዬ ሰማው መታወቂያውን አግኝተውታል በሆነ መንገድ ስለዚህ የሚፈልጉት ሰው ኪሱስ አድርገውታል የህዝቡን ልብ ግን የህዝቡን እዛ ውስጥ ያለው ብቻ አይደለም በአለም ዙሪያ በቪዲዮ በመናምን የሚያያቸውን ህዝብ ሁሉ እንዲያምናቸውና ገንዘብ እንዲሰጣቸው የማድረግ ያብልሃት ይሄ ከንቱ መታለል ነው ወገኖቼ ከእንደዚህ አይነት ነገር መላቀቅ አለብን እግዚአብሔር አይናገርም ማለት አይደለም ይናገራል እኔ እግዚአብሔር በህልም ብዙ ይናገረኛል ከዚህ ቀደም በትንቢት ብዙ ተናግሮኛል በራ ይናገራል እግዚአብሔር ይን እግዚአብሔር የሚናገር አምላክ ነው ግን የትኛውም እንትን ትሄዳለ እንትን ትወጣለ እንትን ትገባለ የትኛውም ተስፋ አይደለም ምልክት ነው እውነተኛ ከሆነ ከእግዚአብሔር የመጣ ከሆነ ንጹህ ከሆነ ምልክት ነው እንጂ ተስፋ አይደለም በተስፋና በምልክት መካከል መለየት አለባችሁ እርግጠኛ ነኝ እናንተ ኖርዌይ መኪና ስትነዱ ጂፒኤስ ትጠቀማላችሁ አይደለ? ካንድ ቦታ ለመሄድ ጂፒኤስ ትጠቀማላችሁ። ስለዚህ ምንድን እንደሚሰጣችሁ በየመንገዱ ላይ የምታዩት ሳይን ቦርድ ቢልቦርድ ምንድን እንደሚያርጋችሁ አቅጣጫ ነው የሚያሳያችሁ ምልክት ነው የሚሆናችሁ ወደ ቀኝ ታጠፍ ወደ ግራ ታጠፊ ምልክት ነው መንገድ ላይ ያሉት ምልክቶች በሙሉ አንድ ሰው ከወጣበት ወጥቶ ያለምንም ችግር በስርዓት የሚፈልግበት ቦታ እንዲደርስ የሚያደርጉ የሚያግዙ ምልክቶች ናቸው። ስለዚህ እግዚአብሔር ኖርዌይ ትመጫለሽ ብሎ ቀድሞ ተናግሯችሁ ከሆነ ምልክት ነው የሰጣችሁ። በህይወታችሁ መንገድ ላይ እግዚአብሔር በሚያቀው መንገድ እየሄዳችሁ እንደሆነ ምልክት እየሰጣችሁ ነው። ትክክለኛ ጎዳና ላይ እንዳላችሁ ምልክት እየሰጣችሁ ነው። የትኛውም የኖርዌይ ንግስት ተወኛለሽ ብሎ እግዚአብሔር ቢል ተስፋሽ አይደለም። ጠቅላይ ሚኒስትር ትሆናለህ ብሎ እግዚአብሔር ቢናገር ተስፋህ አይደለም። ሌሎችን የምናገለግልበት እግዚአብሔር በእኛ ሊሰራ የሚፈልገውን የሚሰራበት ምልክት ነው የሚሰጠን። እባካችሁ ዛሬ በምልክትና በተስፋ መካከል ያለው ልዩነት እወቁ። ተስፋ አንድ ነው። ኤፌሶን ምዕራፍ 4 ቁጥር 4 ኤፌሶን ምዕራፍ 4 ቁጥር 4 በመጠራታችሁ በአንድ ተስፋ እንደተጠራችሁ ይላል። አለቀ። አንድ ተስፋ። ሁለት ተስፋ የለውም እግዚአብሔር። አንድ ተስፋ። ስለዚህ ሌሎቹ ምንድናቸው? እውነት ከሆኑ፣ ከእግዚአብሔር ከሆኑ፣ ከታመነ ምንጭ ከሆኑ፣ በትንቢትም ይምጡ፣ በራእይም ይምጡ፣ በህልምም በመገለጥም በምንም መንገድ ይምጡ፣ በቃልም ይምጡ፣ ምልክት ናቸው። ተስፋችን ግን አንድ ነው። ሌሎቹን ትበያለሽ ትጠጫለሽ የሚለውን፣ ቤት ትሰሪያለሽ መኪና ትነጃለሽ የሚለውን ተስፋ ወስደን ከመለኮታዊ ባህሪ ከመካፈል ተስፋ ጋር የምናስተካክልና ሁለቱንም ተስፋ ብለን የምንጠራ ከሆነን ስተናል። በፍጹም ጎን ለጎን ሊጠሩ የሚችሉ አይደሉም። ስለዚህ ተስፋችን አንድ ነው። እጅግ የከበረና እጅግ ታላቅ ነው። ተስፋውም ከመለኮታዊ ባህሪ መካፈል ነው። የመለኮታዊ ባህሪ ኢመዋቲነት፣ አለመጥፋት ወይም ደግሞ አለመሞት ወይም ኢሞርታሊቲ ነው። ስለዚህ ቀደም ብሎ የእምነት ስጦታ ሰጠን፣ ከዚያም ደግሞ የምንኖርበትን የህይወት ስጦታ ሰጠ። አሁን ደግሞ የትንሣኤን የመክበርን ለዘላለምን በስጋ በአዲስ ምድር ውስጥ በአዲስ ሰማይ ውስጥ የመኖርን ተስፋ ሰጠን። እግዚአብሔር የተመሰገነ ይሁን። እንጸልያለን። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ አመሰግናለሁ። እነዚህን ወገኖቼን ልትቃኝ፣ እምነታቸውን አመለካከታቸውን በጽኑ መሰረት ላይ ልታቆም እግዚአብሔር ሆይ ከተራ ከምናምንቴ ከተናቀ ነገርም ልታወጣቸው ከምኞትም ልትፈታቸው ጌታ ሆይ ጥለነው የመጣነው የዓለም ምኞት ብቻ አይደለም፣ ዛሬ ተከትሎን ሾልኮ የገባ የሃይማኖት የመንፈሳዊነት ካባ ለብሶ እያታለለን በመገለጥና በተለያየ ስም እየመጣ ያለ መልሶ ወደ ኋላ እየወሰደን እየጎተተን ስላለ ጌታ ሆይ ምኞት ከዚህ ልታላቅቃቸውና በንጹህ ልብ ያንን ያንተን ክብር ተስፋ እየጠበቁ በንጽህና በቅድስና በበጎ ስራ በፍቅር ጌታ ሆይ አንተን በመምሰል የሚኖሩበትን ጸጋ ልታጎናጽፋቸው ይህን ጊዜ ስለሰጠህን አመሰግናለሁ። ጌታ ሆይ ካንተ የተቀበልኩትን ሰጠኋቸው። በኢየሱስ ክርስቶስ ስም በውስጣቸው ፍሬ ያፍራ። ጌታ ሆይ ፈጽሞ ሕይወታቸውን ይለውጠው፣ አመለካከታቸውን ይቀይረው። ከዚህ ቀን ጀምሮ ወሬያቸው ሁሉ ይሄ ተስፋ እንዲሆን አንዱ የጋራ ተስፋ። ጌታ ሆይ የምድር ምኞት ሁሉም ሰው አለው ግን የተለያየ ነው። የእኛ ግን ተስፋ ሁላችንም አለን ግን አንድ ነው። አሁን ቤተ ክርስቲያን የባለ ተስፋዎች ማህበር ናት። ስንገናኝ ከዚህ ተስፋ ውጭ ወሬ ልናወራ ይገባል። ለዚህ ነው በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ተብሎ ተጽፏል። ጌታ ሆይ ይህን ተስፋ እንዲያውቁት ቢጠየቁ መልስ መስጠት እንዲችሉ ደግሞ ተስፋ እንዳለው ሰው እንዲኖሩ ተስፋ የጨለመ በሚመስልበት ዙሪያ ገባው ጌታ ሆይ ምስቅልቅል ያለ በሚመስልበት ሰው ሁሉ ተስፋ ተስፋ አለኝ ብሎ የሚለው እንኳን በመድር ተስፋ በሚቆርጥበት ሰዓት እነሱ ግን ይሄን ተስፋ እየዘመሩ ይሄን ተስፋ እየሰበኩ እንዲኖሩ በኢየሱስ ስም ጸልያለሁ። ደግሞ ይሄን ተስፋ የዓለምጥፋት ተስፋ የኢማዋቲነት ተስፋ የኢሞርታሊቲን ተስፋ እየሰበኩ እንዲበዙ በኢየሱስ ስም ጸልያለሁ። ተስፋ ላጣችሁ ለዚች ዓለም ይሄን ተስፋ እየተናገሩ እግዚአብሔር ሆይ እንዲሄዱ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ዘረኝነትን ሳይሆን ፖለቲካን ሳይሆን ወይም ደግሞ ጎጠኝነትን ሳይሆን ወይም ደግሞ የተለያዩ አመለካከቶችን ሳይሆን ይሄን ተስፋ እየተናገሩ ተስፋ ባጣ ዓለም ውስጥ ተስፋን እያበሩ እንዲሄዱ እርዳቸው። ስለሰጠን ጊዜ አመሰግናለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ አሜን።
ሃሌሉያ። የእግዚአብሔር ስም ይባረክ። ተባረክ። ወገኖች ወንጌላዊን ባርኩት። አንድ ጊዜ ነው የሆነ ነገር ከማለት በፊት እግዚአብሔር ይባርክ በሉት።
እግዚአብሔር ይባርክ ለዘላለም
ታውቃለህ። ሃሌሉያ።
እንወዳለን። በጣም ተባረክ ያሬድ።
አሜን። ጌታ ይባረክ። ምንለው ነገር የለንም። ዛሬም የነጠረ ንጹህ የሆነ አንዲፋይልድ የሆነ የእግዚአብሔር ቃል ዛሬ ወንጌላዊ በማዕከላችን ተገኝቶ ነግሮናል። ከዚህ በተስፋ ወጥተን እውነተኛ ወደ ሆነ ተስፋ እንድንመለከት ወደ ከበረው ወደ ትልቁ ተስፋ ዘላለም ወደ ሆነው ወደ እግዚአብሔር የተሰጠን ተስፋ እንድናይ ዛሬ ተናግሮናል። በዚህ መሃል ተገኝታችሁ ያላችሁን ተስፋ እንደገና እንድታድሱ እንድታውቁ እግዚአብሔር ዛሬ ተናግሮናል። ለእያንዳንዳችን ጌታ እንድንጠቀምበት እርዳን። እግዚአብሔር እርዳን። ምክንያቱም ከፎልስ ሆፕ አሁን የምንወጣበት ዘመን ስለሆነ፣ ከማይረባ ተስፋ የምንወጣበት ዘመን ስለሆነ እግዚአብሔር እየመረደን እያስተካከለን ለዚህ ለከበረ ተስፋ ዛሬም እድለኞች ነን። ባለፈው እንደነገርኳችሁ ይህንን ተስፋችን እንድናይ እንድንመለከት ጌታ ረድቶናል እና ተባረኩ። እዚህ ስለመጣችሁ ከዚህ ቃል ስለተካፈላችሁ የሰማችሁትን ነገር እያሰላሰላችሁ ዛሬ እግዚአብሔር የተናገረንን ነገር ስለከበረ ተስፋ ስለ ታላቁ ተስፋ ስለ እውነተኛ ተስፋ እያሰባችሁ ዛሬ ከዚህ እዚህ መሃል እንኳን በማዕከላችን ያልተገኙ አሁንም ወደ ቅራቅንቦ ላይ ሄደው እግዚአብሔር የማይረባ ነገር ከሚለቃቅሙ ሰዎች መሃል እግዚአብሔር ነጥሎን ዛሬ ወደ እውነተኛ ስላመጣን ይህንን ቃል አሻግራችሁ እንድትናገሩ ዛሬ እንደ ቤተክርስቲያን እኛም እናሳስባችኋለን። ጌታ ይርዳችሁ። ምናልባት የሆነ ነገር መናገር እፈልጋለሁ፣ እግዚአብሔር የሆነ ነገር ተናግሮኛል፣ አንድ ቦታ ነክቶኛል፣ ይህ ቃል የምትሉ ካላችሁ እጃችሁን አውጡና አንድ ሁለት ደቂቃ አንዳንድ ደቂቃ ሰጣችኋለሁ። ምናልባት አንድ ነገር መናገር እፈልጋለሁ፣ ዛሬ እግዚአብሔር አስተምሮኛል የምትሉ ካላችሁ እጃችሁን መጀመሪያ አሳዩኝና አንድ ደቂቃ ሰጣችኋለሁ። ሃሌሉያ። መልካም። እግዚአብሔር ይባርካችሁ። ያሬድ ወንጌላዊ ያሬድ በጣም እንወዳለን። ጌታ ይባርክ። ያው ሳምንታችን ፕሮግራማችን ይቀጥላል እንደዚሁ። በተመደበልን ሰዓት እኛም እናሳውቃቸዋለን። የምንጽፈው ማስታወቂያ ተከታተሉ፣ ፌስቡክ ላይ ያለውን ተከታተሉ፣ በቫይበር ግሩፓችን ላይ ሌሎቻችሁም እንግዶቻችንም የመጣችሁ ከርቁም ቦታ ከአሜሪካ፣ ከካናዳ፣ ከተለያየ ሀገር የገባችሁ ጌታ አብዝቶ ይባርካችሁ። ሳምንት በሚኖረን ቀጣይ ፕሮግራም ላይ እንድትሳተፉ እንድትገኙ ከዚህ በረከት ተካፋዮች እንድትሆኑ እንጋብዛችኋለን። ተባረኩ። መልካም ምሽት እዚህ ኖርዌይና አውሮፓ አካባቢ ያላችሁ፣ ወደ አሜሪካና ወደ ካናዳ አካባቢ ያላችሁ ደግሞ መልካም ቀን እንዲሆንላችሁ እንመኝላችኋለን። ተባረኩ። ባይ ባይ።